ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ኢትዮጵያና እስረኞቿ
ፖለቲካ እስረኞች የተባሉትን ይታወቃሉ። ደረቅ ወንጀል ያልሆኑትን እጅግ በጣም በርካታዎች እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ። አማራ ይቀጥላል። እንደዚሁ ትግራይም፣ ሶማሌም፣ አፋርም እነዚህም በሙሉ በአስቸኳይ መልቀቅ አለባቸው። ይሄ ግማሽ ላይቶ ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል
ዝግጅት አለን። በኤችአር 128 ላይ ፕሮፌሰር አለማየሁ ገብረ ማርያምንም ይዘናል።
አገዛዙ በአሁኑ ጊዜ በተለይ ባለፈው ዓመት ጀምሮ 150,000 ብር የአሜሪካን ብር ማለት ነው፣ ወይንም በኢትዮጵያ ሲመነዘር 41,280,000 ብር፣ ልድገመው 41,280,000 ብር በወር እያጠፋ ይህንን ህግ ተከላክሎት ነበረ። ስለዚህ በጣም እነሱን ያሳስባቸው ነበር ማለት ነው።
እሁድ ሚያዝያ 7 2010 ዓ.ም አብራችሁን ቆዩ።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ሶሎሞን አባተንን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ፣ ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። የሶሪያ ፕሬዚዳንት ባሻር አልአሳድ በዜጎች ላይ የኬሚካል ጦር መሳሪያ ጥቃት ከፈጸሙ ዩናይትድ ስቴትስ ተጨማሪ ጥቃት እንደምታደርግባቸው በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አስጠነቀቁ። ለፎክስ የቴሌቪዥን ጣቢያ በሰጡት ቃል አምባሳደር ሄሊ ጥቅስ አሳድ ነገሩ አልገባቸውም ብለዋል። ቅዳሜ ዕለት 105 ተምዘግዛጊ ሚሳይሎች በብሪታንያ ፈረንሳይና አሜሪካ ጥምር ኃይሎች ተተኩሰዋል። የጥቃቱ ኢላማም የሶሪያ የኬሚካል ጦር መሳሪያ ማምረቻ ጣቢያዎች እንደሆኑ ተገልጿል። ተጨማሪ ጥቃት እንደሚኖር የተናገሩት ኒኪ ሄሊ የኬሚካል ጦር መሳሪያ ጥቃትን ፈጽሞ ከዳር ቆሞ መመልከት አይቻልም ብለዋል። ፕሬዚደንት ዶናልድ ትራምፕ በትዊተር ባሰፈሩት መልእክት የሶሪያ ጥቃት በተሳካ መልኩ ኢላማውን የመታ ነበር ብለዋል። የራሻ መንግስት የትናንቱን የሚሳይል ጥቃት ያወገዘ ሲሆን ጥቃቶቹም የተሳኩ አልነበሩም ብሏል። ኒኪ ሄሊ ስለ ሁኔታው ሲናገሩ ሞስኮና ዋሽንግተን ያላቸው ግንኙነት አሽቆልቁሏል ሲሉ ገልጸውታል። የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን ሀገራቸውና አጋሮቿ ተጨማሪ የሚሳይል ጥቃት ለማድረግ እቅድ እንደሌላቸው ተናግረው የአሳድ አስተዳደር ተጨማሪ የኬሚካል ጦር መሳሪያ ጥቃት ከፈጸመ ግን ጥቃቱ እንደሚቀጥል ተናግረዋል። የሶሪያ የውጭ ጉዳይ ሚኒስቴር የቅዳሜውን ጥቃት የዓለም አቀፍ ሕግጋትን የተጻረረ የአረመኔ ጥቃት ሲል አውግዞታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞ የፌዴራሉ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሚ በጻፉት መጽሐፍ ላይ በሰጡት አስተያየት ምስጢራዊ ሰነድ ለሕዝብ ይፋ አድርገዋል፣ አልፎም ኮሚ ለኮንግረስ ዋሽተዋል ሲሉ ተናግረዋል። ትራምፕ ይህንን አስተያየት የሰጡት ዛሬ ማምሻውን ኮሚ ለቴሌቪዥን የሰጡት ቃለ መጠይቅ ለሕዝብ ከመተላለፉ አስቀድሞ ነው። በመጽሐፉ ኮሚ ፕሬዚዳንት ትራምፕን የማፊያ አለቃ አይነት አስተዳደር ይከተላሉ ሲሉ ተችተዋቸዋል። በቱርክ ላለፉት 2 ዓመታት ታስረው የቆዩት አሜሪካዊ ቄስ ነገ ሰኞ ፍርድ ቤት እንደሚቀርቡ ተገለጸ። ቄስ አንድሩ ብረንሰን የአሸባሪ ቡድን አባል ሳይሆኑ ሽብር ፈጽመዋል፣ በስለላ ሥራም ተሰማርተዋል በሚል ክስ ፍርድ ቤት ይቀርባሉ። በቱርክ ሕግ እንደዚህ አይነት ወንጀሎች እስከ 35 ዓመት ድረስ እስራት ሊያስቀጡ ይችላሉ። በመስከረም ወር ቱርክ ብረንሰንን ለመልቀቅና በአጸፋው ደግሞ በዩናይትድ ስቴትስ ፔንስልቬንያ ግዛት የሚገኙት የቱርክ ተቃዋሚ ፈቱላ ጉሌንን አሳልፋ ዋሽንግተን እንድትሰጥ መጠየቋ ይታወሳል። ቄስ ብረንሰን በቱርክ ከ23 ዓመታት በላይ የኖሩ ሲሆን ከ2 ዓመት በፊት ከባለቤታቸው ጋር የኢሚግሬሽን ሕግን በመተላለፍ ነበር የታሰሩት። ከዚያ ወዲህ ባለቤታቸው ከእስር ተፈተዋል። የቄሱ ክስ ግን ከፈቱላ ጉሌን ጋር አብሮ በመስራት ተስተካክሎ ቀርቧል። የዩናይትድ ስቴትስ ልዩ ኃይሎች ከአፍጋን አጋሮቻቸው ጋር በመተባበር 22 የእስላማዊ መንግስት ነኝ የሚለው ኃይል ተዋጊዎችን ከሰሜን አፍጋኒስታን አስወግደዋል። ከቀናት በፊት የተካሄደው ጥቃት በዳርዛብ ግዛት የሚገኙ ኃይሎች ላይ የተነጣጠረ እንደነበረ የዩናይትድ ስቴትስ ጦር በዛሬው ዕለት ባወጣው መግለጫ አመልክቷል። በትናንትናው ዕለት የመጀመሪያዎቹ የሮሂንጋ ሙስሊሞች ከስደት ወደ ሚያንማር መመለስ ጀምረዋል። የመብት ቡድኖች ጥቃት ሽሽት የተሰደዱትን የሮሂንጋ ሙስሊሞች ወደ ቀያቸው ለመመለስ የተያዘው ጥረት ደህንነታቸውን አደጋ ላይ እንዳይጥል አስጠንቅቀዋል። ወደ 700 ሺህ የሚጠጉ የሮሂንጋ ሙስሊሞች ጥቃት ሽሽት ወደ ጎረቤት ባንግላዴሽ መሰደዳቸውም ይታወሳል። በስተመጨረሻም በህንድ ሁለት ያስገድዶ መደፈር ጥቃት ሰለባዎችን ተንተርሶ ሕፃናትና ሴቶችን ከጥቃት መከላከል አለመቻሉን በማውገዝ ተቃውሞ ለማሰማት በሺዎች የሚቆጠሩ ሰዎች ሰላማዊ ሰልፍ አካሂደዋል። በህንድ እንደዚህ አይነት ሰልፍ ሲካሄድ በ2012 ዓ ም እንደ አውሮፓውያን ጊዜ ከዛ ባለው ጊዜ ለመጀመሪያ መሆኑ የተገለጸ ሲሆን የአሁኑ ህዝባዊ ቁጣ የተቀሰቀሰው አንዲት የስምንት ዓመት ልጅ በርካታ ሰዎች ደፍረዋትና ተገድላ መገኘቷን ተከትሎ ነው። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶች ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 7 2010 ዓመተ ምህረት ምሽት ፕሮግራም ነው።
ኢህአዴግ ይህን አብዮታዊ ዴሞክራሲ ትቶ የግለሰብ መብቶችን የሚቀበልበት ዶክተር አብይ እንዳሉት ዝግጁ ከሆነ እና የመሰብሰብ በነጻነት ወጥቶ የመግባት እናቶች ልጆቻችን ሞተ ብለው የማያለቅሱበት የማይጨነቁበት ልጅ ወጥቷል ይገባል ወይ በሰላም ብለው ስጋት የሌለበት ስርዓት ለመፍጠር እስከተዘጋጀና እንቅፋት እስካልሆኑ ድረስ በእውነት አብረን ለመስራት እንችላለን።
ኢህአፓ አንድነት በጠቅላይ ሚኒስትር አብይ አህመድ ላይ
አቶ ሰሎሞን ገብረስላሴ የኢህአፓ አንድነት አመራር አባል ናቸው። ይዘናቸዋል።
ህዝቡም እድል ሰጥቶታል ለኢህአዴግ፣ ነገር ግን አሁንም እዛው ናቸው። ኢህአዴግ መሰረታዊ የሆነ ለውጥ ካላመጣ አዲስ ነገር ከኢንቫይሮንመንቱ አዲስ ኢነርጂ ገብቶ እነኚህን ለውጦች በድርጅትም በሪዮትም ፖለቲካ መስመርም የሚያመጣ ካልሆነ ይፈረካከሳል፣ አይቀርም። ይሄ ህግ ነው። ኢህአዴግ አሁን እዛ ደረጃ ላይ ነው ያለው። ወይ ይፈረካከሳል። በሚፈረካከስበት ጊዜ ደግሞ ህወሓትንም ቢሆን የትግራይ ህዝብ ሊያድነው አይችልም። ከመፈረካከስ አይወጣም።
አቶ ታምራት ላይኔ ናቸው፣ ይዘናቸዋል። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ኢትዮጵያና እስረኞቿ
ገዢው የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአደግ በሀገሪቱ የተፈጠረውን ቀውስ ለማርገብ ከታህሳስ አጋማሽ አንስቶ ለ18 ቀናት የሥራ አስፈጻሚ ኮሚቴውን ውይይት ካካሄደ በኋላ የፖለቲካ እስረኞችን ለመልቀቅ መወሰኑን ማስታወቁ ይታወሳል። ይህንን ውሳኔ ታህሳስ 25 ካሳለፈና በወቅቱ የግንባሩን ሊቀመንበርና የሀገሪቱን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የግንባሩ አባል የሆኑት የአራቱ ድርጅቶች የአመራር አባላት በጋራ በሰጡት መግለጫ ካስታወቁ በኋላ እስረኞች እየተፈቱ ይገኛሉ። እስካሁን ስንት ሰው እንደተፈታ የመጨረሻው ቁጥር በእጃችን ባይኖርም ጉዳዩን የሚከታተሉ ግን ወደ 6000 እስረኞች መለቀቃቸውን ይናገራሉ። ነገር ግን በየወህኒው አሁንም ብዙ ሰው እስር ላይ እንደሚገኝ ቀደም ሲል የተፈቱና በቅርብ እናውቃለን የሚሉም እየተናገሩ ነው። በተጨማሪም ከአስቸኳይ ጊዜ አዋጁ በኋላ ወደ 1000 የሚጠጉ ሰዎች መታሰራቸውን ኮማንድ ፖስቱ አረጋግጧል። ተከታዩ የጽዮን ግርማ ዘገባ ስለ ዛሬ የእስረኞች ሁኔታ ይዳስሳል።
የተፈቱት ጥቂቶች ናቸው። በየእስር ቤቱ ያሉት አሉ፣ አልተፈቱም፣ ፍርድ ቤትም የሚመላለሱ አሉ።
ከየት ከየት የታሰሩና በምን ጉዳይ የታሰሩ ናቸው? አሁን በእስር ላይ የቀሩት አሉ የምትሉት እና የት የትስ እስር ቤት ነው የሚገኙት?
ሁሉም ኦሮሚያ ውስጥ እኮ ነው። በአጠቃላይ ከተለያዩ እዚህ ማዕከላዊ መጥቶ የታሰሩ ነበሩ። በተለያየ ቦታ እኮ ነው። በሀገሪቷ ውስጥ እኮ ብዙ እስር ቤቶች አሉ። በዞንም ያሉ አሉ፣ በየቦታው አሉ።
አቶ ወንድሙ ኢብሳ የኦፌኮ አመራሮች ጠበቃ ሲሆኑ በአብዛኛው ከኦሮሚያ ክልል የታሰሩ ወደ 600 የሚደርሱ እስረኞችን ጉዳይ ወክለው ፍርድ ቤት ይከራከራሉ። አሁን ከኦሮሚያ ክልል በተቃውሞ እንቅስቃሴ ውስጥ ታስረው ከነበሩ ሰዎች ያልተፈቱ ብዙ ናቸው ይላሉ።
በአንደኛ ደረጃ በአጠቃላይ እንደ ኢትዮጵያም የኦሮሚያ እስረኞች ይበዛሉ። በዚህ እኔ ባስኩላቸው ወደ 586 የሚሆኑት ውስጥ 90% ኦሮሞዎች ናቸው። ከነዚህ ውስጥ ወደ 50-50 አካባቢ ተፈቷል። አሁንም ከግማሽ በላይ የሆኑ ወይም ደግሞ ግማሽ የሆኑታ ቅልንጦ፣ ዝዋይና ወሻሮቢት እንዳሉ ነው ማውቀው። አጠቃላይ የኦሮሚያ እስረኞች ከብዛትም አንጻር ሆነ አሁን እየተወሰደ ካለው አጠቃላይ ስዕል አንጻር አልተነቃነቀም፣ እንደገና አልተጀመረም ማለት ይችላል። ምክንያቱም አሁን እኔ ራሴ ከያዝኳቸው ውስጥ ግማሽ መድረሱንም እርግጠኛ አይደለም። ተስፋ ማድረገው ግን አሁን በተለይ ከሁለት ቀን ወዲህ 114 ይለቀቃሉ ከተባለው ወዲህ ትላንትናም ከዛሬም ድረስ የወጡ ሰዎችን መረጃ ስላለኝ ቶታሊ ስታይ ከኦሮሚያ የተያዙ ሰዎች በእስሩ አልተለቀቀም። ከፍ ብል 1/3 ቢለቀቁ ነው እርግጠኛ ነኝ። 2/3 አለ ከእያንዳንዱ ቦታ የሚደርሰን። አጠቃላይ እስሩ በኦሮሚያ ውስጥ በስፋት ነው ያለው፣ ገና አልተለቀቁም። የተለቀቁት አሁን ታዋቂዎችና ዝነኞች የሚታወቁ ሰዎች እንደሆኑ ነው የምረዳው። ወደ 75 መዝገብ ነው ያለኝና ከ75ቱ መዝገብ አሁንም ከ60 በላይ መዝገቦች አሉ። ለምሳሌ በጉርሜሳ አያኖ ወይም በቀለ ገርባ በሚለው ላይ አሁን አንድ ሰው ቀርቷል። አንድ ደረጃ የሚሉ ሰው ስለቀዛ በዛ ምክንያት እመላለካለሁ። ለምሳሌ ትላንትና ከወጡት ውስጥ የማን ደውላቡ ዩኒቨርሲቲ አባቴ አራርሶ ቱሳ የሚባል የዩኒቨርሲቲ ሌክቸረር ነው። እንደዚህ አይነት መምህራኖች እና ትልልቅ ስም ያላቸው ነው እንጂ በርካታዎቹ ዛሬም በየእስር ቤቱ ኦሮሞ ብቻ አይደለም፣ ከአማራም ትግራይ ልጆች አሉበት፣ የደቡብ ልጆች አሉበት፣ የኦሮሚያም ልጆች አሉበት። በተለምዶ 77 የሚባሉት እና ኦሮሞዎችን እዛ ውስጥ ስላሉ ማለት ነው። አሁንም ዛሬም 47 ሰዎች እስር ቤት ናቸው እና ከፍ ግን 1/3 ቢለቀቅ ነው እንደ ኦሮሚያ ሳስብ እና ሲገምት ካልን መረጃ ማለት ነው።
እንግዲህ አሁን አዲስ ጠቅላይ ሚኒስትር መጥተዋል፣ ዶክተር አብይ አህመድ። ምንድን ነው የሚጠበቅባቸው በእስረኞቹ በኩል?
በአንደኛ ደረጃ እነዚህ የፖለቲካ እስረኞች የተባሉት ይታወቃሉ። ይሄ ደረቅ ወንጀል ያልሆኑትን እጅግ በጣም በርካታዎቹ እንደ ክልሎቹ ስፋት ኦሮሚያ ውስጥ በጣም ይበዛሉ፣ አማራ ይቀጥላል፣ እንደዚሁ የትግራይም፣ ሶማሌም፣ አፋርም እነዚህም በሙሉ በአስቸኳይ መልቀቅ አለባቸው። ይሄ ግማሽ ላይቶ ግማሽ ጎፈሬ አይሆንም። በኢትዮጵያ ባህል ዶክተር አብይ ተስፋ ንግግራቸው ኢትዮጵያዊ ባህልን የጋራ እምነትን ከፍ ማድረግ ነው። ይሄን ማድረግ ማለት ዝነኞችና ታዋቂዎቹን ፈቶ እነዚህ ከዩኒቨርሲቲ የወጡትን ምስኪን ወጣቶችን ይሄ ቄሮ የሚባለውን ይሄ ነገ አገሪቷ እነሱ የሆኑትን በየማራሚያ ቤቱ አግብሮ ምንም የለ አስቸኳይ አንድ የፖለቲካ እስረኞችን ሙሉ በሙሉ ከወጣት እስከ ሽማግሌ ከወንድ እስከ ሴት መልቀቅ አጣዳፊ ስራ ነው። ሁለተኛ ስራቸው ደግሞ ይሄ አስቸኳይ ጊዜ አዋጅ እያንዳንዱ ክልል የራሱን ጸጥታ ለመጠበቅ ከበቂ በላይ ታማኝ ህዝብ ነው። ምክንያቱም ጸጥታ የህዝብ እንጂ የመንግስት አይደለም። ህዝብ ሲበደል ነው መንግስት ላይ ሮሮ የሚያሰማው እንጂ አስተዳደሩ ከተስተካከለ ኦሮሚያ፣ አማራ፣ ትግራይ፣ ደቡብ በሙሉ የራሳቸውን ጸጥታ ይጠብቃሉ። ፖሊስ እኮ በ100 ሚሊዮን ህዝብ ለምልክት አይል ነው ጸጥታ ነው የሚጠብቀው ፖሊሱ ነው። እና ይሄ መከላከያ ሰራዊቱ ከአስቸኳይ ጊዜ አዋጁን ማንሳት አለባቸው። በአጣዳፊ እማጸናለሁ ይሄንን ፖለቲካ እስረኞችን በሙሉ እንዲለቁ ብዬ ነው ማለት።
በጣም አመሰግናለሁ አቶ ወንድሙ ኢብሳ ለሰጡኝ ማብራሪያ። የነገረ ኢትዮጵያ ጋዜጣ የቀድሞ አዘጋጅና በተለየ ሁኔታ የእስረኞችን ጉዳይ የተከታተለ ዘገባ የሚያቀርበው ጌታቸው ሽፈራው የቅንጅት አመራሮች ታስረው በነበረ ጊዜ የታሰሩና ከዛ ጋር በተያያዘ የተፈረደባቸው ሳይቀሩ እስር ቤት ይገኛሉ ይላል።
ከአሁን ቀደም የተፈረደባቸው ናቸው። ብዙ ስለ እነሱ የማይታወቅ ብዙ ሰዎች አሉ። ደግሞም አሁን በጸረ ሽብር አዋጁ እንደ ዛሬው እንደውም የቀለለ አልነበረም። ረዥም ፍርድ የሚፈረድባቸው 20 ዓመት ከዛ በላይ የሚፈረድባቸው ብዙ ሰዎች አሉ። ለምሳሌ የአየር ኃይል አባላት እንደውም በድሮ በቅንጅት ጋር ተገናኝታቸዋል የተባሉ የጦር መኮንን ሳይቀር ለሚዲያው ተጋላጭ ያልሆኑ ሰዎች አሉ አሁንም። ከዛ ባሻገር ግን ክሳቸው እየሄደ ያለ ብዙ እስረኞች አሁንም አሉ። ለምሳሌ ቂሊንጦ 300 ያህል ክሳቸውን እየተከታተሉ ያሉ እስረኞች እንዳሉ ሰምቻለሁ። ዝዋይ ደግሞ እስከ 200 የሚደርሱ የተፈረደባቸው እስረኞች አሉ። ከዚህ ባሻገር ሸዋሮቢትና ቃሊቲም እንዲሁ የተፈረደባቸው እስረኞች እንዳሉ ማረጋገጥ ችያለሁ።
በአማራ ክልልስ? ከአማራ ክልል ጋር በተያያዘ እንግዲህ አማራ ክልል የተቃውሞ እንቅስቃሴ የነበረበት አካባቢ ነው እና ከአማራ ክልል የተያያዙ ከወልቃይት ኮሚቴ ጋር በተያያዘ እንደዚህ ከአማራ ክልል ተይዘው ያልተፈቱ ሰዎች አሉ?
አሉ። ካሌ ከወልቃይት ጋር ተያዘ ነጎይቶ ምርስቃ የሚባሉ 14 ሰዎች አሉ። አጋዬ አድማሱ የሚባሉ 4 ሰዎች አሉ። ክንዱዱ የሚባሉ 5 ሰዎች አሉ። ባህር ዳር አካባቢ ነታደሰ መሸሻ የሚባሉ ከ10 በላይ ሰዎች አሉ። እንዲሁም ደግሞ በዚህ ወልቃይት አካባቢ የተያዙ ከግንቦት 7 መጣችሁ ከመንግስት ወታደሮች ጋር ተኩስ ገጥማችሁ ህይወት ማረፍታችኋል የተባሉ በነሚፍታ ሸሱሩ ክስ መዝገብ የተከሰሱ 77 ያህል ተከሳሾች አሉ። ግማሾቹ ተፈርዶባቸዋል አንከላከልም ብለው፣ ግማሾቹ እነ መብራቱ የሚባሉ 6 ሰዎች አሉ፣ እነ ገብሬ ንጉሴ የሚባሉ 14 ሰዎች አሉ፣ ሌሎችም ብዙ እስረኞች አሉ። ከዚሁ ከአማራ ክልል የመጡ እንግዲህ በፊንጦ ካሉት ከ150 ያልተናነሱ እስረኞች አሉ። ዝዋይም ከ50 በላይ የሚሆኑ እስረኞች ከአማራ ክልል የመጡ እንደሆኑ ማረጋገጥ ችያለሁ።
በአጠቃላይ ከአማራ ክልል የተለያዩ ከተሞች በተለያየ ጊዜ ተይዘው የታሰሩ ሰዎች አሁንም እስር ቤት እንደሚገኙ ይናገራል። ከእስር ሲለቀቁ በአንድ መዝገብ ላይ በአንድነት ተከሰው የነበሩ ሰዎችን እየነጣጠሉና ቀስ እያሉ በመፍታት ለፖለቲካ ትርፍ ማጫወቻ እየተጠቀሙባቸው መሆኑን ገልጾ ትክክለኛ ለውጥ የሚፈልግ አካል ሁሉንም የህሊናና የፖለቲካ እስረኞች መፍታት የግድ መሆኑን ያስረዳል። የኦፌኮ አቶ ሙላቱ ገመቹ፣ አቶ ወንድሙ ኢብሳም ሆኑ ጌታቸው ሽፈራው እስሩ አሁንም እንዳልቀረ ይናገራሉ። በአንድ በኩል መፍታት፣ ከዛ ደግሞ ራሱ ኢህአዴግ ስላመነው የሀገሪቱ ችግሮች የሚናገሩ ሰዎችን መልሶ እያሰረ ነው ይላሉ። በቅርቡ ስለታሰሩ ሰዎች መግለጫ የሰጠው የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት በዚህ አሁን በታወጀው በአስቸኳይ ጊዜ አዋጁ ስር ወደ 1000 የሚጠጉ ሰዎች መታሰራቸውን አስታውቆ ነበር። ጌታቸው ሽፈራው የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኦሮሚያ ክልል ፍትህ ቢሮ ቃል አቀባይ አቶ ታዬ ደንዳ ከታሳሪዎቹ ሁለቱ እንደሆኑ ይናገራሉ። አዲሱ ጠቅላይ ሚኒስትር አብይ አህመድ በፖለቲካ አመለካከታቸው፣ በአስተሳሰባቸው፣ በመንግስት ላይ ጥያቄና ትችት በመሰንዘራቸው ብቻ ታስረው እየተሰቃዩ ያሉ ሰዎችን የመፍታት ጉዳይ ቀዳሚ ስራቸው ሊሆን ይገባልም ባይ ነው።
እንዲያውም የራሳቸው የእነ ዶክተር አብይ ደጋፊ የነበሩት ጦማሪ ስዩም ተሾመና ታዬ ደንዳ የመሰሉ ሰዎች ጠቅላይ ሚኒስትሩ ወደ ስልጣን እንዲመጡ ፍላጎት የነበራቸው የህዝብን ጥያቄ ሲያነሱ የነበሩ ሰዎች ግን ትኩረት አልሰጡም። እዚሁ አዲስ አበባ ነው ያሉት። እሳቸው የተለያየ ቦታ ሲዞሩ ግን የእነዚህ ሰዎች ግን መፍትሄ መስጠት አልቻሉም። ከዛም ባሻገር ግን በጣም ጉዳት የደረሰባቸው ማዕከላዊ ተዘግቷል ተብሎ በማዕከላዊ ጉዳት የደረሰባቸው ሰዎች አሁንም እስር ላይ ናቸው። በጣም የሚያሳዝነው አሁንም እየተጠቀሙ ያሉት ጠቅላይ ሚኒስትሩም ከኢህአዴግ የተለየንም የተለየ ነገር ነው ብዬ አላምንም። ኢህአዴግ ሲጨንቀው አብረው ወስነው ስንቅ የሚሆናቸውን አስቀርተው፣ ለምሳሌ እኔ በቂሊንጦ ቃጠሎ ወቅት ነበርኩኝ፣ እስር ቤት ውስጥ ነበር። ቃጠሎ እንዴት እንደተቃጠለም እናውቃለን። አብዛኛዎቹ ሰዎች ቂሊንጦ እስር ቤት ውስጥ እንኳን ያልነበሩ ናቸው። እነ ፍቅረ ማርያም አስማማው ከወር በፊት ዝዋይ የነበሩ ናቸው። እነ ማስረሻ ሰጡ እና አበበ ውርጌሳ ጨለማ ቤት የነበሩ ሲቃጠል እንኳን ያላዩ፣ ምን እንደተፈጠረ እንኳን ያላዩ፣ ተኩሱ መረዳታው ምን እንደሆነ እንኳን ያላወቁ ሰዎች ናቸው። እነ አግባው ሰጠኝ፣ እነ አንጋው ተገኝ፣ እነ ከበደ ጨመዳ የመሳሰሉ ሰዎች ደግሞ እኔ የነበርኩበት ዞን አንድ ይባላል ደግሞ ያልተቃጠለ ዞን የነበሩ ናቸው። ያልተቃጠለ ዞን ውስጥ የነበሩ ሰዎች ናቸው የተከሰሱ። ስለዚህ እነዚህ ሰዎች 38 ናቸው። ከ38 እስካሁን አንድ ሰው እንኳን አልተፈታ።
በሌላ በኩል አረና ትግራይ በትግራይ በኦሮሚያ በአማራና በደቡብ ክልል የትግራይ ተወላጆች የፖለቲካ እስረኞች እንደሚገኙ ገልጿል። የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ በተለይ በሻሸመኔ ከተማ ታስረዋል የተባሉትን በተመለከተ አጣሪ ቡድን ልኮ ማጣራቱን ጠቁሞ ወደ 71 የሚጠጉ እስረኞች እንዳሉ ተናግረዋል።
ከሁለት ዓመት በፊት በኦሮሚያ አካባቢ የሚኖሩ የነበሩ በተለይ በሻሸመኔ ከተማ አካባቢዋን የሚኖሩ የትግራይ ተወላጆች 3 ሰዎች ታስረው ነበረ። ይህም የአስቸኳይ ጊዜ አዋጁ ደፍራችኋል፣ ምልክት አሳይታችኋል፣ ለኦሮሞ ህዝብ የሚሳደብ ቃል ተጠቅማችኋል፣ እንዲሁም የኮንትሮባንድ ንግድ ተሳትፏችኋል የሚሉ በሚል ምክንያቶች የታሰሩ 73 ነበሩ። ከእነዚህ 71 የትግራይ ተወላጆች ናቸው እና ይህ ሁኔታ ታሳሪዎች እንደሚያስረዱን በተለይ የተወሰኑ የተፈቱ ስለነበሩ በርካታ የንብረት መወረስ ድብደባዎችም ከፍተኛ የሆነ ጉዳት እስከ ማድረስ የደረሰ ጥቃቶች እንደደረሰባቸው እንዲሁም 30,000 ብር ከፍለው እንዲወጡ ተጠይቀው እንደነበርና አቅም ያላቸው 26 ሰዎች ከፍለው እንደወጡ፣ ሌሎቹ 48 ሰዎች ግን ገንዘብ ስለሌላቸው ሊወጡ አልቻሉም።
30,000 ብር ማለት የዋስትና ገንዘብ ማስያዣ ነው ወይስ ቦኖ ምንድን ነው? 30,000 ብር
በቃ እንዲሁ ነው ክፈሉት ተብለናል። ከከፈልን በኋላ ወጥተናል ነው ያሉት። የዋስ አይነት ለሚ ዘንብላችሁ ከፍላችሁ ውጡ ነው የተባሉት እና የተቀሩት 48 ደግሞ ግማሽ 3 አመት ከ50,000 ብር 8 አመት ከ150,000 ብር ተፈርዶባቸው ጣት አልቻሉም። ይሄ ነገር መረጃ ሲደርሰን እኛም ሰዎች ልከናል ወደ ሻሸመኔ አጣርተን ከራሳቸው እና ከቤተሰቦቻቸው ጠይቀን ይሄ ነገር ሀቅ መሆኑን ከነ የክስ ቻርጁ ከነ ማስረጃውም ይዘን በእጃችን አስገብተን ስንቀሳቀስ ነበር። እንዳጋጣሚ ሆኖ ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት የራስ ግብዣ ሲጋብዙ በመድረክ ባለወከልና ገብተው ነበር እና ለመንግስት ወካዮች ይሄ ነገር አቅርበዋል።
ቷንዶም ይሄ ነገር ከዚህ በፊት በተለይ ሻሸመኔ ያሉት እስረኞችን በተመለከተ እኛም በወቅቱ ዘገባ ስናቀርብ ነበረ። የሻሸመኔ ከተማ ከንቲባም ያን ጊዜ ሲናገሩ እነዚህ ሰዎች የታሰሩት አንደኛ ተለይተው የትግራይ ተወላጆች ብቻ እንዳልሆኑ ከሌሎች እስረኞች ጋር መታሰራቸውን የታሰሩበት ምክንያት በወንጀል ተጠርጥረው እንደሆነ ከፖለቲካ ጋር የተያዘ ወይም በፖለቲከኝነታቸው በተቃውሞ እንቅስቃሴ ውስጥ ወይም በእንደዛ ሳይሆን ከወንጀል ጋር በተያያዘ ተጠርጥረው መሆኑን ቃለ ምልልስ ሰጥተው ነበር። ፍርድ ቤትም የቀረበባቸው ክስ እንደሱ አይነት እንደሆነ ተናግረዋል።
ከታሰሩት ከ73 ሰዎች ሁለቱ ናቸው ከትግራይ ተወላጆች ያልሆኑት፣ አንድ ጉራጌና አንድ የወላይታ ተወላጆች የሆኑት። ይህም አንድ ማሳያ ነው። ሁለተኛው የቻርጅ ክሱ አለ። ኮማንድ ፖስቱ ጥተዋል፣ ምልክት አሳይተዋል የሚሉና በተጨማሪም ኮንትሮባንድ ነጋዴዎች ተብለውም ነው። ይሄ አሁን የኮንትሮባንድ የተባለውን ፍርድ ቤት ተከራክረው ያሸነፉበት ነው። የፍርድ ቤት ማስረጃ አላቸው፣ ህጋዊ መሆኑንም ያረጋገጡበት ማለት ነው። እና ይሄ ነገር ሲታይ አሁን እኛ እየገለጽን ያለ ነው ወንጀል ያልሆኑትም በግድያም በሌላም የተከሰሱትም እዚህ ላይ አላካተትንም። እኛም ይሄ ነገር ከቤተሰቦቻቸው የክሳቸው ቻርጅም የእኛ ተወካዮች አነጋግረውም ያረጋገጥ ነው የፖለቲካ እስረኞች መሆናቸው ነው። ስለዚህ የከንቲባው ንግግር ሀልቅነት ይጎድለዋል የሚል እምነት አለን።
የፖለቲካ እስረኞች ናቸው ሲሉ የፖለቲካ እስረኝነታቸው በምንድን ነው? በምን ላይ ተሳትፈው ነው
ፖለቲካ እስረኞች ለማለት ያስደፈረን? በኦህዴድና በህወሀት የነበረው የስልጣን ሽኩቻ እንደ ማስያዣ ነው የሆኑት እነዚህ ሰዎች። ያኔ ሲያዙ ህወሀትና ኦህዴድ ከፍተኛ ፎክር እና ከፍተኛ ትግል ላይ ነበሩ። ይሄ ነገር ኦህዴዶች ለህወሀት ማንበርከኪያ ዘዴ ተጠቅመው ነው ያሰሯቸው እና ሌላ ብሄር መሰረት ያደረገ ጥቃቶችም እየደረሱ ነበር። በየትኛውም በአማራ ክልልም በኦሮሚያም እየደረሱ ነበርና ነገሩ ይሄ የተያያዘ ነው እና ክሱ በራሱ ኮማንድ ፖስት ጥሰዋል፣ ምልክት አሳይተዋል፣ የኦነግ ባነር ይዘዋል ምናምን የሚል ነበረ። ክሱም የፖለቲካው ክስ ነው የቀረበባቸው።
አቶ አንዶም አያይዘው በሻሸመኔ ብቻ ሳይሆን በትግራይ ክልል ጭምር ታስረው የሚገኙ የፖለቲካ እስረኞች እንዳሉ ገልጸው ሁሉም ሊፈቱ ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ አህመድ አርብ ዕለት ወደ መቀሌ ተጉዘው በነበረበት ወቅት ስለታሰሩ የትግራይ ተወላጆች ከተሰብሳቢዎቹ ጥያቄ ቀርቦላቸው ነበር።
ትግራዋይ በሄደበት ክልል እየተወረሰ እየታሰረ እየተገረፈ አሁን ደግሞ እናቴ በሺዎች የሚቆጠር ታስረው ያሉት በሁለት መንገድ ብናየው፣ ለምሳሌ ትናንት ከኦሮሚያ ክልል መንግስት ጋር ውይይት ነበረኝ። በድፍን ኦሮሚያ በኦሮሚያ ክልል ውስጥ አጠቃላይ ላለፉት አንድ ዓመት የነበረ እስረኛ 29 ሰው ብቻ ነው ኦሮሚያ ውስጥ የትግራይ ማንነት ያለው እስረኛ የነበረው። ከነዚህ ውስጥ በባለፈው ይቅርታ እና በተለያየ መልከት ተፈተው 11 ሰው ብቻ ነው አሁን እስር ቤት ያለው። ከ11ዱ ስድስቱ የተፈረደባቸው ናቸው። ኮንትሮባንድ ነው፣ በፍጹም ከፖለቲካም ከማንነት ስር የለውም። አምስቱ በቅርቡ በነበረው ግጭት ውስጥ ቦምብ ጭምር የተገኘባቸው በሚል በክስ ፕሮሰስ ያለ ነው። ሁለት ሰው በሽብር ምክንያት ከክልል ወደ ፌዴራል ሄደዋል ኬዛቸው። እነዛ አምስቶች ያልተፈረደባቸው መልሰን ፈትሸን ስለ ወንጀላቸው ሳይሆን ስለ ትግራይ ህዝብ ክብር ማድረግ የሚገባን እናደርጋለን ተባብለን ተወያይተናል። በቅርቡ መፍትሄ ያገኛል።
ሌላው ከዞን ይገባኛል ጥያቄ ጋር በተያያዘ ደም አፋሳሽ ግጭት የተካሄደበት በደቡብ ክልል የኮንሶ ወረዳ በወቅቱ ታስረው የሚገኙ ሰዎች አሁንም ድረስ በእስር ላይ እንደሚገኙ በዞን የመተዳደር ጥያቄ ይዘው ከነበሩት የኮሚቴ አባላት መካከል አንዱ አቶ ገመቹ ገንፌ ለአሜሪካ ድምጽ ተናግረዋል። ከ23 የኮሚቴው አባላት መካከል 10ሩ ለጊዜው ከአካባቢው ተሰውረው እንደሚገኙ ገልጸው 16 የኮሚቴ አባላቱን ጨምሮ ብዙ ሰው እስር ቤት እንደሚገኝ ተናግረዋል።
በጣም የሚገርመው ነገር በቅርብ ጊዜ እስረኞች እየተፈቱ ነው ያለው። የኮንሶ ግን ይለያል። ከብዙ ሺህ እስረኞች መካከል የተወሰኑትን ሰዎች እንደ አርሶ አደር ያሉትን ተጽዕኖ ያመጡ የተባሉትን ሰዎች ያው ሲፈቱ ነበር። ከዛ በኋላ የተፈቱትም ሰዎች እንደገና የመከሰስ በተለይ በፌዴራል አቃቤ ሕግ ስም የክስ ቻርጆች እየተሰጣቸው ነው ያሉት። ተፈቶ የተባሉትም ደግሞ የእስር ጊዜያቸውን የጨረሱ ናቸው። በሀሰት ተመስክሮባቸው ያለ ማስረጃም ተፈርዶባቸው የታሰሩና የእስር ጊዜያቸውን የጨረሱ እንጂ አንድም ኮንሶ በምህረትና በይቅርታ የተፈታ የለም። በተለይ በመጀመሪያው ዙር ወደ 518 ሰዎች ይፈታሉ ተብሎ በፌደራል አቃቤ ሕግ በተገለጸ ጊዜ 413ቱ የደቡብ ክልል ነው። ከዛ ውስጥ 361ዱ የገዲኦ ነው። እንግዲህ በኮንሶ ውስጥ የተፈጸመው ችግር፣ የተፈጸመው ግድያ፣ ህዝቡ ያነሳው ነገር፣ የደረሰው ጉዳት ከገዲኦ ጋር አይነጻጸርም፣ በጣም ይበልጣል። ግን 361ዱ የገዲኦ ሲሆን 52 ብቻ ነው ኮንሶ። እነዚህ 52 ሰዎች ይፈታሉ ተባሉት ሳይፈቱ ነው እስካሁን ድረስ በእስር ቤት ሆነው ማስረጃ የመስማት ሂደት እየተካሄደባቸው ያሉት። ስለዚህ ለማስ ሚዲያ ፍጆታ ብሎ የተጠቀሙት እንጂ ፍቺ የሚባል ነገር በኮንሶ እስካሁን ድረስ እንደሌለ ነው። አሁን በሁለተኛ ዙር ደግሞ ወደ 177 ሰዎች ይፈታሉ ተብሎ ነበር። እነዛም የእስር ጊዜያቸውን የጨረሱ ሰዎች ናቸው። እስካሁን ድረስ በይቅርታ የተፈታ የለም፣ በምህረት እየተፈታ አንድም እንደሌለ ማረጋገጥ ፈልጋለን።
በአጠቃላይ በእናንተ ኮሚቴ ውስጥ የነበሩ ከእናንተ ጋር የነበሩ ሰዎች የት ነው ያሉት?
እንግዲህ የኮሚቴ አባላት ያው 23 ነን። ከ23ቱ 16ቱ እስር ቤት ነው ያሉት። 7ቱ ሰዎች ደግሞ በተለያየ ቦታ በህብረተሰብ ውስጥ በኮንሶ እና በዛ አካባቢው ነው ያለ ነው። እኛ ብቻ አይደለንም። ንዑሳን ኮሚቴ የተባሉትም እንደዛው እስር ላይ ያሉት፣ በርከት ያሉት ደግሞ ያው ስደት ላይ ያሉት፣ አካባቢውንም ጥሎ ደግሞ ስራ ፍለጋ ወደ ሌላ አካባቢ ሁሉ እየተበተኑ ሰዎችም ጭምራሉ እና ከ16ቱ ሰዎች ህመም ያለባቸውና እድሜያቸው በጣም የገፉ አዛውንቶች 3 ሰዎችን ብቻ ነው የለቀቁት። ባለፈው ጊዜ ይሄ የሶስት ሳምንት በላይ ስልጠና ከሰጣቸው በኋላ ተለቀቁት ሰዎች ብቻ ናቸው። ሌሎቹ እንዳሉ የሃይማኖት አባቶችን ጨምሮ፣ የባህል አባቶችን ጨምሮ፣ የሀገር ሽማግሌዎችን ጨምሮ እነዛ ምሁራኖች በሙሉ እስር ቤት ነው እስካሁን ድረስ እየታሹ ያሉት ማለት ነው።
አቶ ገመቹ እስረኞቹ በአርባ ምንጭና በሌሎች የተለያዩ ቦታዎች እንደሚገኙ ጠቁመው በኮንሶ በኩል አንድም የተፈታ ችግር የለም ብለዋል። አዲሱ ጠቅላይ ሚኒስትር አብይ አህመድ የኮንሶን ህዝብ ጉዳይ እንዲመለከቱም ጠይቀዋል።
የምንጠይቀው ነገር አንደኛ ህዝብ ይሄን ያህል መስዋዕትነት የከፈለበት ጥያቄ ያለምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። የኮንሶ ህዝብ ይሄ ጥያቄ ምላሽ የሚያገኝ ከሆነ አሁንም አዲሱ ጠቅላይ ሚኒስትር መጣ አልመጣ የኮንሶ ህዝብ ከመንግስት ጋር አይደለም። አሁንም በሆነ ጥያቄው ያለምንም ቅድመ ሁኔታ ምላሽ እንዲያገኝ ነው። ከዛ በኋላ ህዝቡ ራሱን በራሱ መወሰን አለበት። እንዴት እንደሚኖር ህዝቡ ያውቃልና ይሄ ጥያቄ አንደኛ መመለስ አለበት። ሁለተኛ ያለምንም ቅድመ ሁኔታ እንግዲህ ጥፋተኞች እኛ ነን ብለዋል። ለተከሰተው ችግር እኛ ነን ጥፋተኞች ብሎ በሚዲያቸው አውጀዋል። ነገር ግን ጥፋተኞች እነሱ ሆነው እያለ መታሰር የሚገባቸው እነሱ ሆነው እያሉ ሌላው ንጹህ ህዝብ ህዝብን ስለወከለ ስለ ህዝብ ስለተናገረ የሚታሰርበት የለም። ስለዚህ ያለምንም ቅድመ ሁኔታ የተፈረደባቸውም በሀሰት ያልተፈረደባቸውም ያለምንም ቅድመ ሁኔታ እንዲፈቱ ነው የምንፈልገው። እንደኛ በስደት ላይ ያሉት ከስራቸው ተፈናቅሎ ወደ ሌላ አካባቢ የሄዱ ሌላ አካባቢ ሄዶ ለመቀጠር የተገደዱ የኮንሶ ብሔረሰብ ልጆች ያለምንም ቅድመ ሁኔታ እንዲመለሱ ነው የምንፈልገው።
ዶክተር አብይ አህመድ የጠቅላይ ሚኒስትርነትን ስልጣን ከጨበጡ ዛሬ 14ኛ ቀናቸው ሲሆን እስረኞች እንዲፈቱ የሚጠይቁና የሚወተውቱ ብዙ ጥያቄዎች እየተሰነዘሩ ነው። መንግስት በቀሪ እስረኞች ላይ የሚወስደውን እርምጃ በተመለከተ ምላሽ ለማግኘት ከፌዴራልም ሆነ ከክልል ባለስልጣናት መረጃን ለማግኘት ያደረግነው ጥረት አልተሳካም።
አመሰግናለሁኝ ጽዮን ለዘገባው። ቆንጆ ዘገባ ነበረ። እንግዲህ ይህንን የእስረኞች ሁኔታ ወደፊትም ሰፋ እያደረግን እነጋገርበታለን። በነገራችን ላይ ሰሞኑን የተላለፈው ኤችአር 128 በዩናይትድ ስቴትስ ኮንግረስ ማለት ነው፣ ይህንን የእስረኞች ሁኔታም የሚመለከት ክፍል አለው። ተከታዩም ቅንብራችን በዚሁ ላይ ያተኩራል። ኤችአር 128
ኢትዮጵያ ለዩናይትድ ስቴትስ ቁልፍ አጋርና የአካባቢዋም የምጣኔ ሀብት እድገት የሰላምና የጸጥታ መሪ መሆኗን ብንገነዘብም አለቃት ያለው የሰብአዊ መብቶች ረገጣዎቿ፣ በሲቪሎች ላይ በመንግስቷ የሚካሄድ ሁከቷ፣ የጋዜጠኛነት ነጻነቶችን ማፈኗ ከዴሞክራሲያዊ መርሆዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ሕገ መንግስቷን መጣሷ ያንን ሁሉ ከንቱ ያደርገዋል ይላል የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128።
Those in favor say aye.
የምትስማሙ አይ በሉ።
Those opposed no.
የምትቃወሙ ኖ በሉ።
In the opinion of the chair, 2/3 being in the affirmative,
ኤችአር 128ን ከጅምሩ አንስቶ ሲከታተሉ የነበሩት በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የሕግ ፕሮፌሰር አለማየሁ ገብረ ማርያምን ሰለሞን አባተ አነጋግሯል።
ፕሮፌሰር አለማየሁ ገብረ ማርያም ጤና ይስጥልኝ፣ እንደምናመሹ።
እንደምናመሹ ሰለሞን፣ በጣም ደህና ነኝ።
ለጊዜው በጣም አመሰግናለሁ። በቅድሚያ ለመሆኑ ፕሮፌሰር አለማየሁ እርስዎና ኤችአር 128 ምን ያህል ትተዋወቃላችሁ?
እንግዲህ ህጉን አጥንቻለሁ። ከአሁን በፊትም ምናልባት ለማስታወስ ያህል የዛሬ 10 ዓመት ገደማ ኤችአር 2003 የሚባል ተመሳሳይ የሆነ ድንጋጌ በምክር ቤቱ እንዲያልፍ በበኩሌም ከሌሎችም ጋር ሆኜ ከፍተኛ ትግል አካሄጄ ነበር። በዛን ጊዜ በሴኔቱ ሊያልፍ ስላልቻለ ወደቀ ድንጋጌው። ግን ይሄኛውን ራሴን ባልሳተፍበት ህጉን በጥንቃቄ ተመልክቼዋለሁ፣ ተከታትያለሁም። በዛም ላይ ደግሞ በብዙሀን ጽፌበታለሁ። በተለይ ዘሂል በሚባል ጋዜጣ
የምክር ቤቱ የኮንግረሱ
የምክር ቤቱ የሚያነቡበት ደጋግሜ ያለውና ስለዚህ የኔን አስተያየት በአሜሪካን መንግስትም በምክር ቤቱም የታወቀ ነው ብዬ ነው የምገምተው።
እስቲ እንግዲህ ይሄንን ያህል ካወቁት ፕሮፌሰር አለማየሁ ለአድማጮቻችን ይበልጥ ፈታ ያለ እንዲሆን ምንድን ነው ኤችአር 128?
ብዙ ነገር ያካትታል። እንደውም ጠቀስ ጠቀስ አድርጌ ልለፋቸው። አንደኛ በመጀመሪያ ደረጃ አሁን ያለው ስቴት ኦፍ ኢመርጀንሲ የተባለው አስተዳደር እንዲነሳ አጥብቆ ይጠይቃል። በደህንነት አባሎች ህገወጥ ኃይል እንዳይጠቀሙ የኤክሴሲቭ ፎርስ ይሉታል፣ በህዝብ ላይ እንዳይሰሩ ይጠይቃል። በኦሮሚያና በአማራ በሌላም በኩል የተደረጉት ግድያዎች ምርመራ እንዲደረግባቸው ይጠይቃል። የፖለቲካ እስረኞች፣ ጋዜጠኞች፣ ሰብአዊ መብት ተከራካሪዎች እንዲፈቱ ይጠይቃል። የህዝብ ሰላማዊ ሰልፍ፣ የብዙሀን መብቶች እንዲጠበቅ በተባበሩት መንግስት ደግሞ የሰብአዊ መርማሪ በኢትዮጵያ ውስጥ የሚደረጉትን ገለልተኛ በሆነ መንገድ በተለይ በኢሬቻ ላይ የተገደሉት ንጹሀን፣ በሶማሊያ አካባቢ የተገደሉ ንጹሀን፣ በቂሊንጦ ላይ እስር ቤት ውስጥ የተጨፈጨፉ የተቃጠሉ ወገኖችን እንደዚሁን የመሳሰሉ ተቃዋሚ ፓርቲዎችን ሮሮ እና ስሞታቸው እንዲሰማ፣ በግፍ አላግባብ ህዝብ የገደሉ ሰዎች በህግ እንዲጠየቁ፣ እነዚህን የመሳሰሉት ነገሮችን የሚያካትት ሰፋ ያለ ድንጋጌ ነው።
ከዛ በተረፈ ፕሮፌሰር አለማየሁ ይኸው ድንጋጌ ለተቃውሞ ኃይሎችም እንደዚሁ ያወጣው ማሳሰቢያ ያለ ይመስለኛል።
በእርግጥ ትክክል ነው። እዛ ላይ የሚለው ምንድን ነው? ሰብአዊ መብት ተከራካሪዎች ድርጅቶችን የሚጨቁኑ ድንጋጌዎች የመሳሰሉት እንዲነሱ፣ በተለይ የአንታይ ቴሮሪዝም ጸረ አሸባሪ የሚባለው እንዲነሳ፣ መሬቶቻቸው የተገፈፉ ሰዎች በህግ መብታቸው እንዳይጠይቁ የሚያደርጉት ድንጋጌዎች እንዲነሱ፣ በሰላም መብታቸው የሚከራከሩ ሰዎችን የሚነፍግ ህጎችን ማንሳት፣ በሲቪል ደረጃ ደግሞ የሲቪል ሶሳይቲ የሚሏቸው እነሱ ደግሞ ስራቸውን ህጋዊ በሆነ መንገድ በሰላማዊ እንዲሰሩ እነሱንም ያካትታል።
ከዛ በተረፈ ደግሞ የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር ያለውን ግንኙነት ኢትዮጵያን ቁልፍ አገርነት እንደሚገነዘብ ይጠቅሳልና ይሄ ኤችአር 128 የተወካዮች ምክር ቤቱ የያዘው አቋም ወይም ይሄ ሰነድ የያዘው አቋምና የዩናይትድ ስቴትስ መንግስት ፍላጎት የሚጋጩ አይሆኑም? ፕሮፌሰር፣
አይጋጩም። ምክንያቱም አንደኛው ማገር እንበለው ወይም ፒላር እንደሚሉት የአሜሪካን የውጭ መምሪያ ዋልታ ሰብአዊ መብትን መጠበቅ ነው፣ አሸባሪዎችን መከላከል ነው፣ እንደዚህ የመሳሰሉት ነገሮችን ያካተል። ስለዚህ ሰብአዊ መብትን ማስጠበቅና በሌላ ይሄ ስትራቴጂክ የሚሉት ወይም አካባቢው ጋር ካለው የፖለቲካ ችግሮች ወይም በአሸባሪነት እነዚህን የመሳሰሎች ጋር የሚጻረሩ ነገሮች አይደሉም። ስለዚህ ኢትዮጵያ ውስጥ ያለው አስተዳደርና አገዛዝ እንደሱ አይነት አቀራረብ ለማድረግ ነው የሚፈልገው። ግን እነዚህ ነገሮች በአሜሪካን የውጭ ፖሊሲ ጋር አብረው ተጣምረው የሚታዩና አብረው የሚራመዱ ናቸው። እንደውም ለምሳሌ ያህል ማግኒስኪ አክት የሚባለውን በአሁን በትራምፕ አድሚኒስትሬሽን ማግኒስኪ አክት የሚባለው ምንድን ነው? በኢትዮጵያም ሆነ በሌላው ዓለም ሰብአዊ መብትን የሚጥሱ ሰዎች በመንግስትም ደረጃ ሆኑ በግለሰብ ደረጃ ያሉ አሜሪካ ውስጥ እንዳይገቡና አሜሪካ ውስጥ ደግሞ ንብረት ካላቸው እንዲያዝና ማዕቀብ እንዲጣልበት የሚደረግ አለ። ስለዚህ እነዚህ ሁለቱም ይሄዳሉ።
114/328 የሚባለው ህግ ማለት ነው።
ልክ ነው።
ቅድም ያነሳሁትን ጥያቄ ትንሽ ወደ ሰነዱ ወደ ራሱ ለማውረድ የዩናይትድ ስቴትስ የውጭ ትብብር ኤጀንሲ ከኢትዮጵያ ጋር ያለውን ግንኙነት እንዲያጠናክር እንደዚሁም ደግሞ ለኢትዮጵያ የሚሰጠው የደህንነት ድጋፍ እና ሌሎች መሰል ድጋፎች እንዲቀጥሉም የሚጠይቅ ነው ይሄ ሰነድ። በዚህ መንፈስ የወጣ ሰነድ እንዴት አድርጎ አስገዳጅ ኃይልና ጫና ሊኖረው ይችላል? የቅድሙ ጥያቄ ተከታይ አካል ነው ይሄ።
ልክ ነው። እዚህ ላይ መጥቀስ እንፈልገው በተለይ አሁን የጠቀስካቸው ነገሮች በሴኔቱ ሴኔት ሬዞሉሽን 168 የሚባል አለ። ስለዚህ ይሄ በምክር ቤቱ ብቻ አይደለም፣ በመወሰኛውም የተጀመረ ነው። ስለዚህ ከዚህ ወደዛም ይሄዳል፣ እዛም ያሉት ደግሞ። ስለዚህ እንዳይረሳ ለማለት ነው። በአንድ ቤት ብቻ በአንደኛው ምክር ቤት ብቻ የሆነ ነገር አይደለም። እዛ ላይ እንዳልከው የሚጠቅሰው በተለይ የአሜሪካን የእርዳታ ድርጅት ጥናት አድርጎ ዲሞክራሲያዊ የሆኑ ስርዓቶች እንዲሰፍኑ የመሳሰሉትን ነገሮች እንዲከታተልና እነዚህ ነገሮች እንዲያራምድ ይጠይቃል። ስለዚህ ሁለቱም አብሮ የሚሄዱ ናቸው። ምክንያቱም መልካም አስተዳደር ወይም ጉድ ጎቨርናንስ የሚል መልካም አስተዳደር ከሰብአዊ መብት ጋር የተገናኘ ነው፣ ከተጠያቂነት ጋር የተገናኘ ነው፣ ከግልጽነት ጋር የተገናኘ ነው እና አብረው እነዚህን የሚያራምዱ ናቸው። ስለዚህ በአንድ በኩል የሚጠራው ጥሪ የጠፉትን ጥፋቶች እንዲስተካከሉ ነው። በሌላ በኩል ደግሞ ድጋፍ እየሰጠ ጥሩ ጥሩ ነገሮች እየተሰሩ መልካም አስተዳደርን እንዲመሰረቱ የሚያደርጉት ነገሮች ይጠራል፣ ይረዳል።
እና ምን ይመጣል ኢትዮጵያ ባትቀበል ይህንን ሰነድ?
እሱ ጥሩ ጥያቄ ነው። ኢትዮጵያ እንደውም አልተቀበልንም ብለው ውጭ ጉዳይ ሚኒስትር ያገዛዙ አንድ ጽሑፍ ነገሮች ማስታወቂያ አውጥተው ነበር። እነሱም ያሉት በሀገራችን በአሁኑ ጊዜ ብዙ ለውጥ እየተደረገ ነው፣ ባለፉት ወራቶች ውስጥ አገዛዙ ራሱን እየተመለከተ ነው፣ የሚደረጉ ነገሮች እያደረገ ነው፣ አሁን በድንጋጌው ላይ የተጠየቁት ጥያቄዎች መልስ እያገኙ ነው፣ ግልጽነት እየመጣ ነው፣ ብዙ ለውጦች እየተካሄዱ ስለሆነ ይሄ ህግ አስፈላጊ አይደለም ትክክለኛም አይደለም የሚል አስተያየት ነው። ግን ማስታወስ ያለብን ምንድን ነው? አገዛዙ በአሁኑ ጊዜ በተለይ ባለፈው ዓመት ጀምሮ 150,000 ብር የአሜሪካን ብር ማለት ነው፣ ወይንም በኢትዮጵያ ሲመነዘር 41,280,000 ብር ልድገመው፣ 41,280,000 ብር በወር እያጠፋ ይህንን ህግ ተከላክሎት ነበረ። ስለዚህ በጣም እነሱን ያሳስባቸው ነበር ማለት ነው። ምክንያቱም ይሄ በሚደረግበት ጊዜ ራሱ ኮንከረንት ሬዞሉሽን ቢሆንም ኮንከረንት ሬዞሉሽን ማለት እንደ ህግም ሆኖ እነሱን ተጠያቂነት በአሁኑ ጊዜ ባያመጣም ወደፊት መልእክት ነው የሚሰጠው። ያም መልእክት ምንድን ነው? በዚህ ከቀጠላችሁ እንደገና በድንጋጌ ይሄዳል ማለት። ስለዚህ ለእነሱ እድል መስጠት ነው፣ በር ከፍቶ እስቲ ራሳችሁን ለማስተካከል ሞክሩ የሚል አስተያየት ነው የሚሰጣቸው። ስለዚህ እነሱ አንቀበልም ካሉ እንግዲህ የሚቀጥለው ደግሞ ትግሉ ይህንን ነገር በድንጋጌ ደረጃ ሆኖ በፕሬዚደንቱ ተፈርሞ ምናልባት ማዕቀብ የሚመጣ ከሆነ በእርዳታም በኩል ያሉትን ነገሮች እነዚህን የመሳሰሉ ነገሮች ላካትት ይችላል።
150,000 ወጥቷል በወር ሲሉ ፕሮፌሰር እንግዲህ የቅርብ ክትትል ማድረጉ ነው።
አሜሪካን ዶላር ማለት ነው።
አዎ 150,000 አሜሪካ ዶላር። አሁን 41,280,000 የኢትዮጵያ ብር ነው ያሉኝ በወር ማለት ነው። ይሄና ለምን ያህል ጊዜ ወጥቷል ይህንን ያህል ገንዘብ?
እንግዲህ በአውሮፓን አቆጣጠር እንግዲህ ጥር መሆኑ ነው፣ ጥር 2017 መሆኑ ነው። እንግዲህ
ጃንዋሪ 2017 ማለት ባለፈው ዓመት ጥር 2009 ዓ.ም ማለት ነው።
ትክክል ነው። አዎ፣ ስለዚህ ማስረጃው አለ፣ ኮንትራት የፈረሙት አለ። በወር እስከ ወር ለ18 ወር እንከፍላለን ነው ያሉት። ሎቢስ ይባላሉ እነዚህ
አገናኞች ወይም እንደ ጉዳይ ፈጻሚዎች ማለት ናቸው።
ለእነሱ በየወሩ ነው የሚከፈለው። ስለዚህ 18 ወር ብትቆጥር እንግዲህ ወደ አሁን በሚቀጥለው ወር ያልቃል ማለት ነው ክፍያው። ኮንትራቱ እንደሱ ነው የሚለው የተጻፈው፣ እነሱ የሚፈርሙበት ኮንትራት እንደሱ ነው የሚለው።
ይሄ ማለት እንግዲህ ወደ 2.7 ሚሊዮን አካባቢ ማለት ነው ዶላር።
እንደዛ ነው እንግዲህ 41 ሚሊዮንን በ18 ወር ብታባዛው መልሱን ይሰጣል። በጣም ብዙ ገንዘብ ነው። በተለይ ደግሞ እኔም በዚህ ነገር ላይ ጽፌበት ነበር። ኢትዮጵያ ውስጥ ህጻናቶች እየተራቡ እየሞቱ ህዝቡ በብዙ በኢኮኖሚ በመሳሰሉት ነገሮች በሚቸገርበት ጊዜ የዚህ አይነት ብር ለአንድ የጠበቆች ኩባንያ መክፈሉ በጣም የሚያሳዝንና በጣም የሚያስጸይፍ ነው። ህሊናም የሚዘገንን ነገር ነው። እንዴት የዛን ያህል ገንዘብ ለማውጣት እንዳሰቡ አልገቡ። ግን ሆኖም ያ ሁሉ እኮ ብር ወጥቶ ስኬታማ ሊሆኑ አልቻሉም። ምክንያቱም ነገሩ አለፈ። ያ ሁሉ የሚወጣው ብር ይህንን ለማሸነፍ ነበረ፣ አልሆነም።
እንግዲህ ይሄ ህግ በአሜሪካ ተፈጻሚ ሆነም አልሆነም ይህንን ያህል ብዙ የሚያሳስብ አይደለም የሚል ስሜት አለ። ምንም እንኳን አሁን እርስዎ እንደገለጹልኝ ወደ 700 ሚሊዮን ብር የወጣበት ጥረት የኢትዮጵያ መንግስት ራሱ አድርጎ አልተሳካ ቢሆንም ያንን ማስተጓጎል ግን ይሄ ነገር ይዛመታል የሚል ሀሳብ አለዎት? በሌላም አካባቢዎች
ልክ ነው። አሁን ብዙዎቹ እያቃለሉ ነው የሚናገሩት፣ ይሄ የህግ ጥርስ የለውም አይነክስም ምናምን ምናምን ይላሉ።
ልክ ነው።
ግን እዚህ ለአንድ ነገር ማስረገጥ የምፈልገው ምንድን ነው ይሄኛው በተለይ አሜሪካን ውስጥ ያሉት ኢትዮጵያውያኖች በዜግነታቸው መብት ተጠቅመው ይህንን ነገር እዚህ ሊያደርሱ ችለዋል። ብዙዎች ናቸው። እኔ እንዳልኩ በግሌ አልተሳተፍኩበትም፣ ግን ብዙ ሰብአዊ መብት ታጋዮች እና ድርጅቶች ተሳትፈውበታል። አጥብቆ የታገሉና ተከታተሉ ተቆርቁረው ሌትና ቀን የሰሩ ብዙ ብዙ በተለይ ወጣቶች አሉ። ለእነሱ እኔ ከፍተኛ አድናቆትና ምስጋና ማቅረብ እፈልጋለሁ። ምክንያቱም ይሄ ብዙ ትግል የሚጠይቅ ነገር ነው እና መብታቸውን ተጠቅመው ያደረጉት ነው። እንዳልከው ምንድን ነው ይሄ የሚያስተምረው ወይም የሚያስረዳው ምንድን ነው? አንደኛ በዳያስፖራ ያሉት በተለይ በአሜሪካ ያሉት ስለ ሀገራቸው ተቆርቁረው ስለ ሀገራቸው ብዙ ነገር ማድረግ እንደሚችሉ ነው። ትልቅ ነገር ነው የሰሩት እነዚህ ወጣቶች። እንዴት ብትለኝ፣ ለምሳሌ የአሜሪካን ሕግ አውጪዎች ብዙ ትምህርት አስተማሩ ስለ ኢትዮጵያ፣ ስለ ኢትዮጵያ የመብት ረገጣ፣ ኢትዮጵያ መልካም አስተዳደር፣ እነዚህን የመሳሰሉ ነገር አስተማሯቸው። እነዚህ ሰዎች አሁን ተከራካሪ ናቸው ማለት ነው ለኢትዮጵያ ሕዝብ። ምክንያቱም ነገሩ በደንብ አጢ ነው። ተገንዝበውታል ምን እንደሆነ ስለሚያውቁ ካሁን በኋላ እነሱን ማወናበድ አይቻልም። እሱ አንደኛው ነገር ነው። ስለዚህ ይሄ ራሱ ትልቅ ስኬታማ የሆነ ነገር ነው እነዚህ ወጣቶች የሰሩት። ሁለተኛ ደግሞ እነዚህ ወጣቶች በግላቸው ግራስሩት ይሉታል ከስር ሆነው የሰሩት 41 ሚሊዮን ብር የሚከፈላቸውን ሰዎች ያሸነፉ ጀግኖች ናቸው። ስለዚህ ለነሱ ትልቅ ክብርና አድናቆት መደረግ አለበት። በሁለተኛ ደረጃ የጠየቀው ጥያቄ አሁን ይሄ ነገር ሌላ ምን ሊያደርገው ይችላል? ዛሬ ለምሳሌ የካናዳ አንድ አማካሪ ይሄንን ኤችአር 128 እንደግፋለሁ አለ። ስለዚህ ያ ነገር በካናዳ ምክንያቱም ካናዳ ለኢትዮጵያ ብዙ እርዳታ ትሰጣለች በመቶ ሚሊዮኖች የሚቆጠሩ። ስለዚህ ያ ነገር ቢነሳ እዛም ላይ ደግሞ የበለጠ ተጽዕኖ ሊመጣ ይችላል። ይሄ ነገር ተዛምቶ ወደ አውሮፓ ሊሄድ ይችላል። ስለዚህ በብዙ ቦታ ይሄንን ነገር አንዴ ስር ከሰደደ ጊዜ ይፈጃል እንጂ የበለጠ ተጽዕኖ ሊያመጣባቸው ይችላል። ምናልባትም ይሄ ሊሆን ይችላል እነሱን ትንሽ ያሳሰባቸው። ምክንያቱም ከአሁን በፊት በተለይ በኦባማ አስተዳደር ጊዜ እንደ ልባቸው ነበሩ። ምን ይደረግልናል በእነሱ መከታለን እያሉ የሚያደርጉት ነገር ነበር። ስለዚህ የሚያሳስባቸው ምንድን ነው? ይሄ ነገር ስር ሰዶ አንደኛ በዲያስፖራ ያሉትን ያስተባብራል። የእነሱን ኃይል ደግሞ ምን እንደሆነ ተቃውሟቸው ምን ያህል ለውጥ እንደሚያመጣ ይችላል። የእነሱም ሀሳብ ተቀባይነት እንዳለው ያሳያል። ከዚህ ላይ ደግሞ ስቴክሆልደር ሲሏቸው ተጫዋች ናቸው። በሀገራቸው ጉዳይ ላይ ያገባናል ስለሚሉ የእነሱን ድምፅ ደግሞ መጠቃለልና መግባትና መሰማትም አለበት። ለዚህም ነው እነሱ አሁን የሚናገሩት ፎቶራት ብዙ ነገሮች የተካሄዱ ጥያቄዎችን እንደዚህ የመሳሰሉትን የሚሉት።
ፕሮፌሰር አለማየሁ ቅድም ሲገልጹልኝ የኢትዮጵያ መንግስት ተቃውሞውን ሲያሰማ ባለፈው ጊዜ የለውጥ እንቅስቃሴዎች ላይ እንደሆነ ተናግሮ ነበር እና አንደኛ እርስዎ በግሎ አሁን ኢትዮጵያ ውስጥ እየታዩ ያሉ የፖለቲካ ለውጦችን እንዴት ነው የሚገመግሟቸው? እንዴት ነው የሚያዩቸው? እርስዎ ይጽፋሉ፣ በተለያዩ አጋጣሚዎች የጥናት ጽሁፎችን ያወጣሉ እና የኢትዮጵያ መንግስትንስ ምላሽ እንዴት ያዩታል? አይጋሩም ከወጣው መግለጫ ጋር ሀሳቡን?
አልጋራ ምክንያቱም ምንድን ነው? ሁለት ጥያቄዎች ናቸው። ሁለቱንም መልሳለሁ።
ይቀጥላል።
የእኔ ተስፋ ምንድን ነው? አሁን ጠቅላይ ሚኒስትር አብይም ወጣት ብዬ ነው ማያቸው። የእነሱንም ሀሳብ ያስተጋባሉ ብዬ ነው ማምነው። አስተያየታቸውም መልካም፣ በጣም ጥሩ መልካም አስተያየቶች አላቸው። በኢትዮጵያዊነት ያምናሉ፣ በአንድነት ያምናሉ። ህዝብን አብሮ በማድረግ ጥላቻ እንዲጠፋ፣ ህዝቡ እርቅ እንዲኖር፣ እነዚህ ነገሮች በልቤም ያሉ ናቸው። ለ13 ዓመት እንግዲህ ስለፍፍ እነዚህን ነገሮች ያጠፋሁበት ጊዜ ስለሆነ የሚመጣው ለውጥ በተስፋ ጥሩ ነው ብዬ ስለማምን እሳቸው ሙሉ በሙሉ ድጋፍ ሰጥቻቸዋለሁ።
አልማርያም መልሶቻቸውን ይሰጣሉ። በዩኒቨርሲቲያቸውና አሜሪካ ውስጥ የሚጠሩበት ስም ነው።
ሰለሞን፣ አንተንም ፕሮፌሰር አለማየሁ ገብረ ማርያምንም በጣም እናመሰግናለን። እንግዲህ ይህ ጉዳይ በተመለከተ በቀጣይም ሰፋ ያለ ውይይት የሚያስፈልገው እንደዚሁም ጉዳዩ ገና ያላለቀ በመሆኑ ተከታታይ ዘገባዎችም የሚያስፈልገው በመሆኑ ተመልሰን እንመጣለን። አሁን
የአድማጮችንም ተሳትፎ እንደዚሁ እንጠብቃለን።
አዎ፣ አድማጮችም በአስተያየቶቻችሁ ተሳተፉ። የእናንተንም አስተያየት አካተን ሌሎች ዝግጅቶችንም ይዘን ለመመለስ እንግዲህ ጥረታችንን እንቀጥላለን። አሁን ወደ ተከታዩ ዝግጅት እናሸጋግራችሁ። ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ካሳወቁና መልካሙን ከተመኙላቸው በሀገር ውስጥም በውጭም ከሚኖሩ ኢትዮጵያውያን ድርጅቶች መካከል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አንድነት ወይም ኢህአፓ አንድነት አንዱ ነው። ድርጅቱ የዶክተር አብይ አህመድን ንግግር አስመልክቶ ባለፈው መጋቢት 24 ባወጣው መግለጫ ጠቅላይ ሚኒስትሩ ያነሷቸውንና እስማማባቸዋለሁ ያላቸውን እንዲሁም ከአዲሱ መሪ አፋጣኝ እርምጃ እንደሚጠብቅ ያሳወቀባቸውን ነጥቦች ዘርዝሯል። ሰለሞን አባተ ከፓርቲው መሪዎች አንዱን አነጋግሯል።
አቶ ሰሎሞን ገብረ ስላሴ፣ በቅድሚያ ለጊዜው አመሰግናለሁኝ። እንደምን አመሹ?
እኔም አመሰግናለሁ አቶ ሰለሞን ሞክሼ። እንደምን አለ?
እግዚአብሔር ይመስገን ደህና ነኝ። እስቲ ከኃላፊነቶ ልነሳ። አቶ ሰሎሞን፣ ምንድን ነው እርስዎ ከፓርቲው ጋር ያለዎት ግንኙነት?
እኔ በኢህአፓ አንድነት ውስጥ የፓርቲው ቃል አቀባይ ነኝ።
አቶ ሰሎሞን፣ እስቲ ስለ ፓርቲዎ መግለጫ አጠር አድርገው ያስረዱን በቅድሚያ።
እንግዲህ በመጀመሪያው አንቀጽ እንደጠቀስ ነው የአዲሱን ጠቅላይ ሚኒስትር የዶክተር አብይ አህመድን ወደ ስልጣን መምጣት እንደምንደግፈው ገልጸናል። እናብረናቸውም ብዙ ችግር ላለባት ሀገር የድርሻችንን እንደምናበረክት የተናገርንበት ነው። ሳቸውም ብዙ ተግዳሮቶች እንደሚገጥማቸው በተደጋጋሚ በሰጧቸው መግለጫዎች አውስተዋል። ደግሞ የኢትዮጵያን ፖለቲካም በውሉ የተከታተለ ሰው የሚያውቀው ነው። በማህበራዊ፣ በኢኮኖሚ እና በፖለቲካ ግዙፍ እና በርካታ ችግሮች፣ ትውልድ ተሻጋሪ የሆኑ ችግሮች ነው ያሉብን። ይህንን አንድ ፓርቲ ብቻ ሊፈታው እንደማይችል በተለይ ኢህአዴግን እኛም ሆን ሌሎች ተቃዋሚዎች ሲወተውቱ፣ ሲያሳስቡ፣ ሲመክሩ ነበር። እሳቸውም አሁን ይህንኑ በአጽንኦት ያመኑ ይመስላል እና ከዚህ ጋር እንግዲህ ሊደረጉ የሚገባቸውና ማድረግ ይገባል ብለን ያሰብናቸውን ነገሮች አያይዘን ግን ድጋፋችንን ደግሞ እንደምንሰጥ እና ጥሩ ደግሞ የተስፋ ምልክቶች እንደታዩ የገለጽንበት መግለጫ ነው።
አቶ ሶሎሞን እንግዲህ መቼም ኢህአፓና ኢህአዴግ በፍቅር አትታሙም፣ ምን ማለት እንደሆነ ይገባዎታል። እና እኚህ ሰው ደግሞ የኢህአዴግ ሊቀመንበር ናቸው፣ የኢህአዴግ መሪ ናቸው። እርሱ አሁን ሲገልጹልኝና ኢህአፓ አንድነትን በመግለጫው ላይ እንደሚናገረው የዶክተር አብይ አህመድን ወደ መራሄ መንግሥትነት መዝለቁን እንደምትደግፉ ነው የምትገልጹት የምትናገሩት። ይሄ ማለት በሌላ መንገድ የኢህአደግን በዚያ አካባቢ መቆየት፣ እዛ ስልጣን ላይ እዛ ቢሮ ውስጥ መቆየት ትደግፋላችሁ፣ የኢህአደግን መንግስትነት እውቅና ትሰጣላችሁ ማለት ነው። እውነት ነው?
እንደሱ እንኳን በቀጥታ ሊተረጎም አይችልም። ለምንድን ነው ዶክተር አብይን በአመዛኙ ህዝብ የደገፋቸው? በእውነት ከተለመደው የኢህአደግ የፓርቲ አሰራር ወጣ ባለ መንገድ በአጽንኦት የገለጿቸው የፖሊሲ ሀሳቦች ኢህአደግ እከተለዋለሁ ከሚለው አብዮታዊ ዴሞክራሲ ከሚለው ግንዛቤ የተለዩ በመሆናቸው ነው ድጋፋችን ለመግለጽ የወሰን ነው እና በጽሁፍ የሚያሰፈር ነው። ምንድን ናቸው እነዚህ ከአብዮታዊ ዴሞክራሲ ወይም ኢህአደግ ከሚመራባቸው ወጣ ያሉ ጉዳዮች ብለን ስንመለከት፣ አንደኛ ይቅርታ በመጠየቅ የግለሰብ መብቶች እንዴት እንደተረገጡ፣ ሰዎች እንደተገደሉ፣ በተለይ ደግሞ ብዙ የወደፊት እድል የሚጠብቃቸው ወጣቶች እንዳለቁ በመናገር ይቅርታን የጠየቁበት ሁኔታ ነው ያለው። አብዮታዊ ዴሞክራሲ ወይም ኢህአዴግ የሚመራበት እንደዚህ አይነት የግለሰብ መብቶችን የመጻፍ፣ የመሰብሰብ፣ የመናገርና በሰላም ወጥቶ የመግባትን መብት አይቀበልም። እነዚህን እንግዲህ መዘርዘር ይቻላል፣ እሳቸው ያነሷቸውን አንዳንድ መሰረታዊ ሀሳቦች እና እኛ የምንጋራቸውን። ስለዚህ እኛ ኢህአዴግን መደገፍ ሳይሆን እሳቸው ከተለመደው የኢህአዴግ አሰራር ወጣ ያሉበትን ሁኔታ ነው ያሳዩት። ለዚህም ነው ድጋፍ የምንሰጣቸው። በዚሁ እንዲቀጥሉ ፓርቲያቸውን እየጎተቱ ወደዚህ የሚያመጡ ከሆነ የምናየው ነው። ያ ካልሆነ ደግሞ ለኢትዮጵያ የሚያስፈልገው የፖሊሲ አካሄድ እሳቸው በጠቆማቸው አብዛኞቹ ቅድም እንዳልኳቸው የፖለቲካ ምልክቶችና የኢኮኖሚና የሶሻል ምልክቶች ነው።
ለመሆኑ አሁን ባለው የኢህአደግ አካሄድ፣ አሁን ባለው አዝማሚያው፣ መቼም እናንተ የረጅም ዓመት ልምድ ያላችሁ የፖለቲካ ሰዎች ናችሁ። ኢህአፓ ማለት ከኢህአደግ እንደውም ትንሽ ላቅ ያለ እድሜ ያለው ይመስለኛል፣ ወይም ከሁሉም የኢህአደግ አባል ድርጅቶች ማለት እችላለሁ። እና ቀረብ ብላችሁ አዝማሚያውን እስትንፋሱን እንደዚህ የመፈተሽ እድልም ብልሃትም የሚኖራችሁ ይመስለኛል። እና ኢህአደግ አሁን ባለው ሁኔታ አሁን እርስዎ ለሚገልጹልኝና ዶክተር አብይ ለያዟቸው ሀሳቦች የሚመች የተደላደለ ግንባር ይመስልዎታል?
ይሄን እንግዲህ ወደ ኋላ ታሪክን አጣቅሶ አንተም ቅድም በጥያቄ እንዳነሳው በተለይ የሁለታችንን ግንኙነት በሚመለከት ወደ 45-43 ዓመታት መመለስ አለብን። የኢትዮጵያ ሕዝብ አብዮታዊ ፓርቲ በትግራይ ይንቀሳቀስ በነበረበት በሰራዊት ደረጃ እና በፖለቲካ ደግሞ በመላ ኢትዮጵያ ይንቀሳቀስ በነበረበት ወቅት ከኢህአዴግ ዋና ድርጅት ከህዝባዊ ወያኔ ሓርነት ትግራይ ጋር ያለያየው ኢትዮጵያ ውስጥ ዋና ያለው መፈታት ያለበት ቁልፍ ጥያቄ ምንድን ነው የሚለው ጥያቄ ነው። በእነሱ በኩል የብሔር ጥያቄ ነው፣ ብሔሮች አይስማሙም፣ ጨቋኝ ብሔርና ተጨቋኝ ብሔሮች አሉ በሚል ሲፈርጁ፣ በእኛ በኩል አይደለም፣ አብረው በታሪክ የተጋሩ ክፉንም ደጉንም ያዩ ህዝቦች ናቸው። ትልቁ ችግራቸውና ዋናው ደግሞ ቅራኔው የመደብ ነው። ገንዘብ ያላቸው ሀብት ያላቸው ክፍሎች አሉ፣ ደግሞ የሌላቸው አብዛኛው ኢትዮጵያዊ በድርቅም በረሃብም የሚሰቃያለ በሚል በዚህ ስምምነት ስናጣ እንግዲያው ከሀገራችን ከትግራይ መውጣት አለባችሁ በሚል ጸብ ፈጥረው፣ እኛ ደግሞ ሀገራችን ማንኛውም የኢትዮጵያ ክፍል ነው በሚል የተጀመረ ቁርሾ ነው። ከዛ በኋላ እኛ ከሌሎች ድርጅቶች ጋር ከተማም ውስጥ ከተጣላ ናቸው እንደ መኢሶን ካሉ ጋር ከሌሎችም ጋር አብረን በሰላም ሰጥቶ በመቀበል ሂደት ስንሰራ በእነሱ በኩል ተለጣፊ የሚባሉ ፓርቲዎችን መፍጠርና እነሱ ያሉት ብቻ እንዲሄድ ከማድረግ ውጭ ብዙ የተለወጡ አይደሉም። ስለዚህ ለጥያቄ መልስ አቶ ሰለሞን፣ ይሄ እንግዲህ አሁን ከአርባ ዓመት በፊት ያደረጉትን ሳነሳ ከዛ በኋላ በተከታታይ ያደረጓቸውን ስንመለከት በአክራሪነት፣ በጸብ ፈላጊነት፣ ሌላውም በአምሳላቸው በመፍጠር የሚያምኑ ሆነው የቆዩበት ሁኔታ ስላለ ቅድም ከጠየከኝም ጥያቄ ጋር የሚያያዘው እኛ ኢህአዴግን መደገፍ ሳይሆን ዶክተር አብይ ኢህአዴግን ከራሱ ነጻ ለማውጣት
የተነሱበት ሁኔታ ስላለ ነው የደገፍናቸው። እኛ ለዘመናት ያልናቸውን ነገሮች እንዲያውም በኢትዮጵያ ውስጥ ያለው ዋነኛው ቅራኔ የመደብ ትግል ነው እስከ ማለት ድረስ የደረሱበት ሁኔታ ስለሆነ ይህን ደግሞ ከአርባ ዓመት በፊት ያልነው ስለሆነ አስፈላጊውን ድጋፍ እንሰጣለን ብለን የተነሳንበት ይሄ ነው እና ኢህአዴግ እስካሁን በታየው አካሄዱና አሰራሩ ዶክተር አብይ ለሚያነሷቸው ነገሮች ምቹ ይሆናል እና ቀላል የሆነ መንገድ አላቸው ብለን አናምንም። ከባድ ይሆንባቸዋል። ግን በኢትዮጵያ ህዝብ ድጋፍ እንደኛ አይነት ፖለቲካ ፓርቲዎች በሚሰጧቸው ድጋፍ እናሳቸውም ደግሞ ከህዝብ አብራክ የወጡና የህዝብን ትግል ወደዚህ ያመጣቸው ስለሆነ የተናገሩትን በተግባር ለመተርጎም እስከጀመሩ ድረስ ይሳካላቸዋል ብለን ተስፋ እናደርጋለን።
በእናንተ ድርጅታዊ ግምገማ አሮጌ ወይን በአዲስ አቁማዳ ወይም አዲስ ወይን በአሮጌ አቁማዳ ነው ወይስ የተለየ ድርጅታዊ ግምገማ አላችሁ እናንተ በኢህአደግ ላይ አሁን?
አቶ ሰለሞን እንግዲህ ይህንን ለማለት በእውነቱም በሀገራችን ባህል መሰረት ፍርድ ለመስጠት ትንሽ ጊዜ መስጠትም ያስፈልጋል። አሁን ከተናገሩት ከጀመሩት በአብዛኛው አዎንታዊ ድጋፍ ነው ያለን። ነገር ግን አካሄዳቸውን አይተን ቅድም እንዳልኩት ነው እሳቸው ኢህአዴግን ይስባሉ እሳቸው ወዳሉት መስመር እና አብዛኛው የኢትዮጵያ የፖለቲካ ኃይል በሚስማማበት ጥያቄ የኢትዮጵያ አንድነትን በሚመለከት የተገፋውን ህዝብ በማህበራዊ ፍትህ ፕሮግራም ከረሃብ ከድህነት በማውጣት ሙስናን በመዋጋት እና በሙስና እየጠፋ ያለው ገንዘብ ወደ ልማት ሊውል የሚችልበትን በመፍጠር ከዚህ በላይ የነጻነት የመሰብሰብ የመደራጀት መብት በማረጋገጥ እነዚህ ባሏቸው ነገሮች የሚሄዱ እስከሆነ ድረስ ኢህአዴግን ወደዚህ ስበዋል፣ ወደ ህዝብ ስበዋል ማለት ነው። አብዛኛው ኢትዮጵያ ህዝብ ለዘመናት ያለቀሰበትን፣ የደከመበትን፣ የታሰረበትን፣ የሞተበትን አላማ ተሸክመዋል ማለት ነው። ይደገፋሉ። የለም ደግሞ ፓርቲው አሸንፎ ይሄ የተባለውም እንዲሁ ለምሳሌና ለንግግር ብቻ ሆኖ ከቀረ ቅድም እንዳልነው ያው አሮጌ ወይን በአዲስ አቁማዳ በጽሁፋችን እንደገለጽነው ነው ብለን ህዝቡ እንዲታገል እኛም በበኩላችን ትግላችንን እንድንቀጥል የምንበረታታበት ሁኔታ ነው የሚፈጠረው። ይሄ ትግል ደግሞ ወደ ግብ እንደሚመጣ ምንም አንጠራጠርም። ጊዜውን ያሳጥሩልናል ብለን እናምናለን እና ይህን እምነታችን ደግሞ ብዙ ሰው የሚጋራው ይመስለኛል።
አቶ ሰሎሞን፣ ኢህአፓ አንድነት ጠቅላይ ሚኒስትር አብይ አህመድ አገራዊና ዲሞክራሲያዊ ይዘት ያለው አጀንዳ ስላቀረቡ እንዲሳካላቸው ይመኛል ብላችኋል በመግለጫችሁ ላይ። ኢህአፓ ከኢህአደግ ጋር በአጠቃላይ ወይም ደግሞ ከአባል ድርጅቶቹ ጋር አብሮ መስራት የሚችል ፓርቲ ይመስሎታል? በምንም ሁኔታ
በደንብ እንችላለን። አስመስክረናል እንደምንሰራ ከተለያዩ የተቃዋሚ ድርጅቶች ከኦሮሞ ነጻ አውጪ ግንባር፣ ከመላው ኢትዮጵያ ሶሻሊስት ንቅናቄ፣ ከኢትዮጵያ ዲሞክራሲያዊ ህብረት ወይም ኢዲዩ ጋር ከተለያዩ ድርጅቶች ጋር በጋራ በተለያየ ጊዜ ሰርተናል፣ አሳይተናል። አገር ቤትም ካሉ ከደቡብ ህብረት ድርጅቶች ጀምሮ ዛሬም ድረስ ደግሞ የጋራ ግንዛቤ እስከደረስንባቸው እስከ መላ ኢትዮጵያነት ድርጅት እና ሰማያዊ ፓርቲ ድረስ በጋራ ሰርተናል። ዋናው ምንድን ነው የሚያሰባስበን? ቅድም እንዳልኩት ሰጥቶ መቀበል በሚለው እና ደግሞ በኢትዮጵያ ጥያቄ አንኳር አንኳር ጥያቄዎች ናቸው ላይ የጋራ ስምምነት እስካለ ድረስ አብረን መስራት ከኢህአዴግ ጋር እንችላለን። ምንድን ናቸው እነዚህ አንኳር አንኳር የጋራ ጥያቄዎች ይባል? የኢትዮጵያ ህዝብ ጥያቄዎች ይባል? በኢትዮጵያ ዴሞክራሲያዊ አንድነት ላይ ይሄን በሚመለከት ምንም የማያወላድ አቋም ነው ያለን። በማህበራዊ ፍትህ ጥያቄ ላይ ፓርቲያችን ከተመሰረተበት ጊዜ ጀምሮ የብዙሀኑን የግፉአንን አቋሞች ወስዶ አሁንም በዛ እየታገለ ያለ በመሆኑ ወገናዊነትን ስለሚያሳይ ይሄንን ከሚያደርግ መንግስታዊ ያልሆነ ድርጅትም ሆነ ፖለቲካ ድርጅት ኢህአዴግን ጨምሮ አብረን ልንሰለፍ የምንችልበት ሁኔታ አለ። እንደገና በፖለቲካ ዴሞክራሲ ኢህአዴግ ይሄን አብዮታዊ ዴሞክራሲ ትቶ የግለሰብ መብቶችን የሚቀበልበት ዶክተር አብይ እንዳሉት ዝግጁ ከሆነና የመሰብሰብ በነጻነት ወጥቶ የመግባት እናቶች ልጆቻችን ሞተ ብለው የማያለቅሱበት የማይጨነቁበት ልጅ ወጥቷል ይገባል ወይ በሰላም ብለው ስጋት የሌለበት ስርዓት ለመፍጠር እስከተዘጋጀና እንቅፋት እስካልሆኑ ድረስ በእውነት አብረን ለመስራት እንችላለን።
ለመሆኑ ኢህአፓ አንድነት ራሱን እስ ይገመግማል? ራሱን ከጊዜው ሁኔታ ጋር ለመለወጥ ለማስታረቅ ጥረት ያደርጋል? ኢህአደግ ራሱን እየገመገመ እንዲቀየር ከሌሎች ጋር አብሮ መስራት እንዲችል የሚገፋውን ያህል
በደንብ በእርግጥ እናደርጋለን። ጉባኤዎች በየጊዜው እናደርጋለን። አሁን ስምንተኛው ጉባኤያችን በሐምሌ ወር መጀመሪያ በዳላስ ከተማ እናደርጋለን። በእነዚህ ጉባኤዎች የምናደርገው ባለፉት ሰባት ጉባኤዎች ማለት ነው ይሄንኑ ነው። በተለያየ ዘርፍ የአባሎቻችን መብት ምን ያህል ተጠብቋል፣ የአባሎች መብት አስጠባቂ ኮሚሽን እናመሰግናለን። በመዋቅር ደረጃ በሱ በኩል የቀረበው ተፈቷል ወይ? ተጠያቂ የሆኑ አመራሮች አሉ ወይ? የገንዘብ ሂሳባችን በሚመለከት ያለችንም ትንሽ ገንዘብ ብትሆን ተመርምራለች ወይ? በግልጽ ለአባላት ቀርቧል ወይ? ከሌሎች ድርጅቶች ጋር በህብረት የሰራ ነው? ምን ያህል አመርቂ ውጤት አምጥቷል? አሁን ወደፊት ደግሞ እንዴት ነው ምንተልመው የሚሉትን እንገመግማለን እና ግምገማም እናደርጋለን። በዚሁም መሰረት ያው ለረጅም ጊዜ የቆየን ፓርቲ ስለሆን ጉዳዩ ቀላል አይደለም። በዚህ ላይ በተቃዋሚነት ደግሞ የቀጠልንም በመሆናችን አስቸጋሪ ነው። ግን በዚህ አስቸጋሪ ሁኔታ ውስጥ ለአርባ ዓመታት በራሱ ጸንቶ ለመቆም መቻል ብዙ ዜጋዎች ትልቅ ግምት የሚሰጡት ይመስለናል። እኛም ይህን ጠበቅንን እናደርጋለን፣ እያደረግን ነው።
ራዕያችሁ ምንድን ነው አቶ ሰለሞን?
ራዕያችን በድምሩ እና በግርድፉ ማህበራዊ ፍትህ ወይም ማህበራዊ ዴሞክራሲ፣ ሶሻል ዴሞክራሲ በሚለው እምነት ላይ የተመሰረተ ነው። ምንድን ነው ይሄ ባጭሩ ሲባል፣ አንደኛ በአሁኑ ጊዜ እስከ 8 ሚሊዮን ህዝብ በረሃብ የተጠቃበት ሁኔታ ስላለ የሀገራችን አስቸኳይ ችግሮች የፖለቲካና የማህበራዊ ርዕሰ ዜናውን እየወሰዱ ስላስቸገሩ ነው እንጂ በጥቃት ላይ ያለ ህዝብ፣ በረሃብ አደጋ ላይ ያለ ህዝብ አለ። ከዛ ደግሞ ባለፈ ምናልባት 60% የሚሆነው ህዝባችን ደግሞ በጠቢባን ዘንድ የተነገረውን ወይም የሚፈለገውን የምግብ ደረጃ እንኳን የሚያገኝ አይደለም። ሆዱም ሞልቶ ለመኖር ሳይሆን የተመጣጠነ ምግብ ለማግኘት ንጹህ ለማግኘት የማይችል ህዝብ ነው እና ራዕያችን ይሄ እነኚህ ችግሮች በቅድሚያ ተሰጥቷቸው አሁን በሙስና ከተጠረጠሩ ሰዎች የሚሰበሰብ ገንዘብ የሚመለስ የሀገር ሀብት ካለ በቅድሚያ ለእነዚህ ዓላማዎች ለማህበራዊ ፍትህ እንዲኖር፣ ከዛም ወጣቱ ትውልድ አገሩን ለቆ እየተሰደደ በሚያስነውር እና በሚያሳዝን ሁኔታ በየአረብ ሀገሩ እና በሌላም ቦታ ያለው በሀገሩ ውስጥ አፍሮ ተከብሮ ሊኖር የሚችልበትን የሚያመቻች ማህበራዊ ፕሮግራም መርሃ ግብር እንዲዘጋጅ፣ እነዚህ በቅድሚያ ለአብዛኛው ምናልባትም 70% እና ከዛም በላይ ለሆነው ህዝባችን ዋና ጥያቄው የዕለት ጥያቄው በመሆናቸው ይሄ ነው ራዕያችን። እነዚህም መልስ ለማግኘት መንግስታዊ ያልሆኑ ድርጅቶችም ስብዕና ያላቸው ድርጅቶችም አሉ፣ የፖለቲካ ድርጅቶችም ይሄን የሚጋሩ ይኖራሉ ብለን እናስባለን። አብረን በጋራ በዚህ ራዕይ ዙሪያ ለመስራት ነው ዋናው ራዕያችን።
አቶ ሰሎሞን ገብረስላሴ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አንድነት ቃል አቀባይ፣ ለጊዜው ለማብራሪያው በጣም አመሰግናለሁ።
እኔም አመሰግናለሁ አቶ ሰለሞን።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል።
በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
በነገራችን ላይ ክቡራትና ክቡራን አድማጮች፣ ከቀድሞው ጠቅላይ ሚኒስትር ታምራት ላይኔ ጋር የጀመርነው መግቢያችን ላይ ቀንጨብ አድርገን ያሰማናችሁን ውይይት ለዛሬ በጊዜ መጣበብ ምክንያት ማቅረብ ባለመቻላችን ይቅርታ እንጠይቃለን።
ጠቅላይ ሚኒስትር አብይን የሚጠብቃቸው ነው የመጀመሪያው ጥያቄ። ይህንን አስቸኳይ ጊዜ አዋጅ ማፍረስ እና ማሻር አለባቸው።
በወደፊት ዝግጅቶች እናስተናግዳቸዋለን። ለማንኛውም ግን ከእርሳቸውም ከሻምበል ፍቅረ ስላሴ ወግደረስ ጋርም ያደረግናቸውን ሙሉ ቃለ ምልልሶች ከዌብሳይታችንና ከፌስቡክ ገጻችን ማዳመጥ ይቻላል።
ዝግጅታችንን ወደ ማጠናቀቁ ነን። እስከ ማጠቃለያው
አንድ ሙዚቃ እንጋብዝ። እስቲ ጋብዥና ጽዮን፣
የሳም ኮክን A Change Is Gonna Come።
ለውጥ ይመጣል።
It's been a long time coming, but I know a change gonna come. Oh, yes, it will. It's been too hard living, but I'm afraid to die. 'Cause I don't know what's up there beyond the sky. It's been a long time coming, but I know a change gonna come. Oh, yes it will.
ለማጣቀለያ ዜናዎቹ ሄኖክ ሰማግዘር ነኝ። የሶሪያ ፕሬዝዳንት ባሻር አልአሳድ በዜጎች ላይ የኬሚካል ጦር መሳሪያ ጥቃት ከፈጸሙ ዩናይትድ ስቴትስ ተጨማሪ የሚሳይል ጥቃት እንደምትፈጽምባቸው በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አስጠነቀቁ። ለፎክስ ቴሌቪዥን ጣቢያ በሰጡት ቃል አምባሳደር ሄሊ አሳድ ነገሩ አልገባቸውም ብለዋል። ቅዳሜ ዕለት 105 ተምዘግዛግ ሚሳይሎች በብሪታንያ፣ ፈረንሳይና አሜሪካ ተተኩሰዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ የፌዴራሉ ምርመራ ቢሮ ኤፍቢአይ ኃላፊ ጄምስ ኮሚ በጻፉት መጽሐፍ ላይ በሰጡት አስተያየት ምስጢራዊ ሰነድ ለሕዝብ ይፋ አድርገዋል፣ አልፎም ኮሚ ለኮንግረስ ዋሽተዋል ሲሉ ተናግረዋል። በቱርክ ላለፉት ሁለት ዓመታት ታስረው የቆዩት አሜሪካዊ ቄስ ነገ ሰኞ ፍርድ ቤት እንደሚቀርቡ ተገለጸ። ቄስ አንድሩ ብራንሰን የአሸባሪ ቡድን አባል ሳይሆኑ ሽብር ፈጽመዋል፣ በስለላ ስራም ተሰማርተዋል በሚል ፍርድ ቤት ክስ ይቀርባሉ ተብሏል። በቱርክ ሕግ እንደዚህ አይነት ወንጀሎች እስከ 35 ዓመት ድረስ ሊያስቀጡ ይችላሉ። የዩናይትድ ስቴትስ ልዩ ኃይሎች ከአፍጋን አጋሮቻቸው ጋር በመተባበር 22 የእስላማዊ መንግስት ነኝ የሚለው ኃይል ተዋጊዎችን ከሰሜናዊ አፍጋኒስታን ማስወገዳቸውን አስታወቁ። በትናንትናው ዕለት የመጀመሪያዎቹ የሮሂንጋ ሙስሊሞች ከስደት ወደ ሚያንማር መመለስ ጀምረዋል። የመብት ቡድኖች ጥቃት ሽሽት የተሰደዱት ሮሂንጋ ሙስሊሞች ወደ ቀያቸው ለመመለስ የተያዘው ጥረት ከደህንነታቸው ጋር አደጋ እንዳይጥል አስጠንቅቀዋል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም።